ይህ የአሜሪካ ድምፅ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሰኞ ታህሳስ 7 2017 ዓ.ም ዝግጅታችን ጀመረ። ፍርድ ቤት በሽብር ተከሳሾች ላይ የምስክርነት መስማት ጀመረ።
ሶስት ምስክሮች ካለቁ በኋላ አቃቤ ሕግ ቀሪዎቹ ምስክሮች ከሌሎቹ ምስክሮች የተለየ አያስደግም በማለት አልፈልጋቸውም በማለቱ የዕለቱ የምስክር አሰማሚ ሂደት በዚህ ተጠናቋል።
የሰማችኋቸው የአቶ ክርስቲያን ታደለና አቶ ዮሐንስ ባያለው ጠበቃ የሆኑትን አቶ ሰለሞን ገዛህኝ ነው። የዚህ ዜና ዝርዝር በአብይ ርዕሳችን ይቀርባል። በጋምቤላ አንድ ባለሀብትና አሽከርካሪያቸው በሙርሌ ታጣቂዎች መገደላቸውን ክልሉ አስታወቀ። እነዚህና ሌሎች ዘገባዎች በምሽቱ መሰናዷችን ተካተዋል። ሰላም ጤና ይስጥልኝ፣ እንደምናመሻችሁ የተከበራችሁ አድማጮችና ተመልካቾቻችን። ፕሮግራሙን በመምራት አብሬያችሁ የማመሻው ስመኝሽ የቆየነኝ። ብርሃን ኃይሉ ከስቱዲዮ ታቀናብርልናለች። ለዓለም ዜናዎቹ ኤደን ገረመው እዚህ አጠገቤ ትገኛለች። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይም በቀጥታ እየተላለፈ ይገኛል። እስከ ምሽቱ 4 ሰዓት ድረስ አብራችሁን እንድትቆዩ እጋብዛለሁ። አሁን በቅድሚያ ከዓለም ዙሪያ ለተሰባሰቡት ዜናዎች ኤደን።
በድጋሚ እንደምናምሽታችኋል አድማጭ ተመልካቾቻችን። ለምሽቱ የያዝናቸውን አርዕስተ ዜናዎች እናስተዋውቃችሁ። ሂዩማን ራይትስ ዋች የሱዳን ታጣቂዎች የጅምላ ጾታዊ ጥቃት ፈጽመዋል ሲል ከሰሰ። በጋዛ የተገደሉ ሰዎች ቁጥር ከ45,000 ማለፉን የሀገሩ ጤና ሚኒስትር አስታወቀ። በሶሪያ የሚመራ የሽግግር ሂደት መኖር እንዳለበት የተባበሩት መንግስታት ድርጅት ልዑክ አሳሰቡ። ታይዋን አሜሪካ ሰር የሆኑ የአብራምስ ታንኮችን ለመጀመሪያ ጊዜ ተቀበለች። አዲሱ የፈረንሳይ ጠቅላይ ሚኒስትር በፈተናዎች ታጅበው ስራቸውን ጀምረዋል የሚሉት ዋና ዋናዎቹ ናቸው። ሂዩማን ራይትስ ዋች የሱዳን ታጣቂዎች የጅምላ ጾታዊ ጥቃት ፈጽመዋል ሲል ከሰሰ። የሱዳን ፈጥኖ ደራሽ ቡድኖች እና አጋር ሚሊሻዎች 20 ወራት ባለፉት የሱዳን ጦርነት በደቡብ ሱዳን ሴቶች ላይ የጅምላ ጾታዊ ጥቃት ፈጽመዋል ሲል ዓለም አቀፉ የሰብአዊ መብት ተሟጋች ድርጅት ሂዩማን ራይትስ ዋች ዛሬ ሰኞ ባወጣው ሪፖርቱ አስታውቋል። የሰብአዊ መብት ተሟጋቹ ቡድኑ የአዲሱ ሪፖርቱ ከጎርጎሮሳውያኑ መስከረም 2023 አንስቶ በደቡብ ኮርዶፋን ግዛት በቡድን መድፈርና በጾታዊ ባርነት መያዝን ጨምሮ ጾታዊ ጥቃት ከተፈጸመባቸው ከ70 እስከ 50 ዓመት ዕድሜ ውስጥ ያሉ በርካታ ሴቶችና ልጃገረዶችን መመዝገቡን አስታውቋል። ኒውዮርክ የሚገኘው የድርጅቱ ቢሮ ባለፈው ሳምንት ባወጣው ሌላው ሪፖርቱ በደቡብ ኮርዶፋን ግዛት ከጎርጎሮሳውያኑ ታህሳስ 2023 እስከ መጋቢት 2024 ድረስ ባለው ጊዜ የሱዳን ፈጥኖ ደራሽ ኃይልና አጋር የአረብ ሚሊሻዎች በተለይም በደቡብ ኮርዶፋን ግዛት ኑባ ሲቪሎች ላይ ብዙ ጥቃቶችን መፈጸማቸውን በስፋት ዘርዝሯል። ጥቃቶቹ በስፋት ያልተዘገቡ ናቸው ያለው መግለጫው የጦር ወንጀሎች ናቸውም ብሏል። ባለፈው ጥቅምት የመንግስታቱ ድርጅት ገለልተኛ ዓለም አቀፍ የሱዳን የሀቅ አጣሪ ተልዕኮ ሁለቱም ወገኖች እንግልትና ጾታዊ ጥቃትን ጨምሮ በርካታ ጥቃቶችን መፈጸማቸውን ገልጿል። በሱዳን የመዘገብነው ጾታዊ ጥቃት መጠን እጅግ አስደንጋጭ ነው ሲሉ የመርማሪ ቡድኑ ሰብሳቢ መሐመድ ቻንዴ ኦትማን ተናግረዋል። የፈጥኖ ደራሽ ቡድኑ የተባበሩት መንግስታት ክትትል ውጤቱን የማህበራዊ ሚዲያ ፕሮፓጋንዳ ነው ሲል ውድቅ አድርጎታል። በጋዛ የተገደሉ ሰዎች ቁጥር ከ45,000 ማለፉን የሀገሪቱ የጤና ሚኒስትር አስታወቀ። እስራኤል በፍልስጤም ግዛት በሐማስ ታጣቂዎች ላይ ባካሄደችው ጥቃት ከ45,000 በላይ ሰዎችን ገድላለች ሲል የጋዛ የጤና ሚኒስትር ዛሬ ሰኞ ባወጣው መግለጫው አስታውቋል። በግጭቱ ወደ 107,000 የሚጠጉ ሰዎች መቁሰላቸውን ሚኒስትሩ ገልጿል። አሃዙ ሲቪሎችና ተዋጊዎችን ለይቶ አላስቀመጠም። ነገር ግን ቀደም ሲል ሚኒስትሩ ባወጣው መግለጫ ከተገደሉት ውስጥ ከግማሽ በላይ የሚሆኑት ሴቶችና ህጻናት መሆናቸውን አስታውቋል። የጋዛ ጤና ሚኒስትር በዕለታዊ መግለጫው ባለፉት ቀናት 52 ሰዎች መገደላቸውን ገልጿል። የጋዛ የሲቪል መከላከያና የሆስፒታል ባለስልጣናት የትላንቱ ደም አፋሳሽ ጥቃት በሰሜን ጋዛ ከተማና በደቡባዊ ጋዛ ካም ዩኒስ እንዱም በማዕከላዊ ጋዛ በሚገኘው የኑሴራት የስደተኞች ካምፕ የደረሱትን ጥቃቶች እንደሚያካትት አመላክቷል። የእስራኤል ጦር ኃይል ትላንት እሁድ በኑሴራት የሐማስ የእዝና የቁጥጥር ማዕከል መምታቱን ተናግሯል። እስራኤል የሐማስ ታጣቂዎች ፍልስጤማውያን ሲቪሎች ባሉባቸው አካባቢዎች ይንቀሳቀሳሉ በማለት በተደጋጋሚ የምትወነጅል ሲሆን፣ ፍልስጤማውያንና የመብት ተሟጋቾች በበኩላቸው የእስራኤል ጦር የሲቪሎችን ሞት ለመከላከል በቂ ስራ እየሰራ አይደለም በማለት ይከሳሉ። በሶሪያ የሚመራ የሽግግር ሂደት መኖር እንዳለበት የተባበሩት መንግስታት ድርጅት ልዑክ አሳሰቡ። የተባበሩት መንግስታት የሶሪያ ልዑክ ባሽር አልአሳድን ጨምሮ በሽር አልአሳድን ከስልጣን ካስወገደው አማጺ ቡድን መሪ ጋር ደማስቆ ላይ ባደረጉት ውይይት የሶሪያ መር የፖለቲካ ሽግግር አስፈላጊነትን አጽንኦት ሰጥተው ማሳሰባቸውን የልዑኩ ጽህፈት ቤት አስታውቋል። የመንግስታቱ ድርጅት ልዑክ የጊየር ፔደርሰን ጽህፈት ቤት ዛሬ ሰኞ ባወጣው መግለጫ ሽግግሩ በጎርጎሮሳውያኑ 2015 በተላለፈው የመንግስታቱ ድርጅት የጸጥታው ምክር ቤት ውሳኔ ላይ የተመሰረተ መሆን እንዳለበት አሳስቧል። የጸጥታው ምክር ቤት ውሳኔ በስድስት ወራት ጊዜ ውስጥ ተአማኒ ሁሉን አቀፍና ከሃይማኖት ነጻ አስተዳደር እንዲመሰረት እንዲሁም ህገ መንግስት ለማርቀቅ የሚያስችል ሂደት እንዲከናወን በማስከተልም ምርጫ እንዲካሄድ የሚጠይቅ መሆኑን የልዩ ልዑኩ ጽህፈት ቤት በመግለጫው አትቷል። ፔደርሰን ከአማጽያኑ መሪ አህመድ አልሻራ ጋር ባደረጉት ውይይት የተባበሩት መንግስታት ድርጅት ለሶሪያ ህዝብ ሁሉንም እርዳታ ለመስጠት ያለውን ፍላጎት አጽንኦት ሰጥተው መናገራቸውን ሮይተርስ ዘግቧል። አህመድ አልሻራ የጸጥታ ምክር ቤት ውሳኔ ወቅታዊውን የሶሪያ ሁኔታ ባገናዘበ መልኩ እንዲስተካከል ሀሳብ ማቅረባቸውን የቡድናቸው መግለጫ አመልክቷል። ዛሬ ሰኞ ቤሩት የገቡት የመንግስታቱ ድርጅት የሰብአዊ እርዳታ ኃላፊ ቶም ፍሌቸር ወደ ደማስቆ እንደሚያቀኑም ተናግሯል። ታይዋን አሜሪካ ሰር የሆኑ የአብራምስ ታንኮችን ለመጀመሪያ ጊዜ ተቀብላለች። ታይዋን ከ30 ዓመታት በኋላ ለመጀመሪያ ጊዜ 38 የላቀ አቅም ያላቸውን አዳዲስ የአብራምስ የጦር ታንኮችን ከዩናይትድ ስቴትስ ተቀብላለች ሲል የደሴቲቱ መከላከያ ሚኒስትር ዛሬ ሰኞ አስታውቋል። ዋሽንግተን ለረጅም ጊዜ የታይፔ በጣም አስፈላጊ አጋርና ትልቅ የጦር መሳሪያ አቅራቢ ሆና የቆየ ሲሆን፣ ታይዋንን የግዛቴ አካል ነች የምትለዋን ቤጂንግን ሁኔታው አስቆጥቷታል። በዓለም ላይ በጣም ከባድ ከሚባሉት ታንኮች መካከል የሆኑት የአብራምስ ታንኮች የዩናይትድ ስቴትስ ወታደራዊ ጦር መለዮም ናቸው። የቻይና ውጭ ጉዳይ ሚኒስትር ዛሬ ሰኞ ዕለት ዩናይትድ ስቴትስ ታይዋንን በማስታጠቅ የታይዋን የነጻነት ኃይሎችን መደገፍ እንድታቆም አሳስቧል። በመጨረሻም አዲሱ የፈረንሳይ ጠቅላይ ሚኒስትር በፈተናዎች ታጅቦ ስራቸውን ጀምረዋል። አዲስ የተሾሙት የፈረንሳይ ጠቅላይ ሚኒስትር ፍራንሷ ባይሩ ባለፈው ሳምንት የተቋረጠ የበጀት ረቂቅ ሕግና ሀገሪቱ ከገባችበት የበጀት አረንቋ ለማውጣት የሚያግዝ የረዥም ጊዜ የበጀት ሕጎችን ለመደገፍ የሚረዳ እርምጃ ለመውሰድ አዲስ ካቢኔ በማቋቋም ስራቸውን ጀምረዋል። አድማጮች፣ ለምሽቱ የያዝነው የዜና ሰዓት እዚህ ላይ ተጠናቋል። ለቀሪ መሰናዶዎች ወደ ስመኝሽ ቆየ እመልሳቸዋለሁ።
ኤደንን ለዓለም ዜናዎቹ እጅግ አድርጌ አመሰግናለሁ። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ሰኞ ታህሳስ 7 2017 ዓ.ም ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁት ያላችሁት። ከአቀናባሪ ብርሃን ኃይሉ ጋር በመሆን ሳስተናግዳችሁ የማመሸው ስመኝሽ የቆየነኝ። የማህበራዊ ድህረ ገጽ እና የዌብሳይታችን ፕሮዲሰራችን አበባየው ገበያውም አብራን ታመሻለች። የፕሮግራም ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን በድጋሚ ለማስታወስ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ እየተላለፈ ይገኛል። እስከ ምሽቱ አራት ሰዓት ድረስ አብራችሁን እንድትቆዩ በድጋሚ ጋብዛለሁ። አሁን ለዕለቱ ወደ አብይ ርዕስ ዘገባ እንለፍ። ፍርድ ቤት በነ ዶክተር ወንደሰን አሰፋ መዝገብ ስር ያሉ የሽብር ተከሳሾች ላይ የምስክሮችን ቃል መስማት ሲጀምር አቶ ክርስቲያንና አቶ ዮሐንስ ዛሬ በቀጠሮ ሆስፒታል ሄደዋል። አቃቢ ሕግ አሉኝ ካላቸው 96 ምስክሮች ውስጥ ዛሬ አምስቱን አቅርቦ ከ51 ተከሳሾች ውስጥ በሶስቱ ላይ ምስክርነት ሰጥተዋል። በሌላ ዜና አቶ ክርስቲያን ታደለና አቶ ዮሐንስ ባያለው ዛሬ በቀጠሯቸው መሰረት ሆስፒታል ሄደው ተጨማሪ ምርመራ እንደተደረገላቸው ቤተሰቦቻቸውና ጠበቆቻቸው ገልጸዋል። ኬኔዲ አባተ ዝርዝር አለው።
የፌደራሉ ከፍተኛ ፍርድ ቤት ለደታ ምድብ የጸረ ሽብርና ህገ መንግስታዊ ጉዳዮች ችሎት በአማራ ክልል ካለው የጸጥታ መደፍረስ ጋር በተገናኘ በዶክተር ወንድሰን አሰፋ መዝገብ ስር የሽብር ክስ በተመሰረተባቸው 51 ተከሳሾች ላይ የአቃቤ ህግ ምስክሮችን ቃል ዛሬ መስማት ጀምሯል። አቃቤ ህግ ዛሬ ታህሳስ 7 ቀን 5 ምስክሮችን ያቀረበ ሲሆን 3 ተከሳሾች በቁጥጥር ስር ከዋሉ በኋላ በአዲስ አበባ ከተማ በመኖሪያ ቤታቸው ውስጥ በነበረው ፍተሻ የተለያየ አይነት የጦር መሳሪያዎች መገኘታቸውን መስክረዋል። ከተከሳሾቹ ጠበቆች አንዱ የሆኑት አቶ ሰለሞን ገዛኸኝ ስለነበረው ምስክርነት አብራርተዋል።
ህዳር 5 ላይ አቃቤ ህግ ክሱን አሽሎ ስለመጣ የ96 ምስክሮችም አሉ ስላለ የነሱ ምስክር ለመስማት ነው ዛሬ የተቀጠረው። 46ኛ፣ 49ኛ እና 50ኛ ተከሳሾች ላይ የቀረቡ 5 ምስክሮች ናቸው። አንዱ ብቻውን ነው ዳዊት የሚባለው። እሱ ደላላ እንደሆነ የቀረበው ፖሊስ በሱ ላይ መሰከረው። ክትትል ተደርጎበት ያዙ ተብለን ይዘነው ቤት ሄደን በብርበራ ሽጉጥ የተገኘበት መሆኑን፣ ቀሪው ሁለቱ ምስክሮች ግን 49ኛ እና 50ኛ ተከሳሽ ላይ ዘመዳሞች ናቸው። አንድ ግቢ ውስጥ ነው የሚኖሩት። ተያዘ የተባለውን እቃ ሲያዝ ያዩ መሆናቸውን የመሰከሩ ናቸው። ይሄ ማለት በጥቅሉ እማኝ ወይም የደረጃ ምስክሮች ናቸው ዛሬ የተሰሙት ማለት ነው። የሁለቱ ቤት በተመለከተ ቦምብ ነው። ቦምቡ ምንድን ነው? አንደኛው ተከሳሽ በተመለከተ ቀደምም በችሎት በህልውና ትግል ጊዜ በነበረው ዘመቻ ጊዜ ዘምቼ የነበርኩ እና በዛን ወቅት ማርከህ እልታጠቅ በተባልኩት መሰረት ያስኩት ቦምብ ነው ብሎ በችሎትም ተናግሮ ነበረ። 3 ምስክሮች ካለቁ በኋላ አቃቤ ቀሪዎቹ ምስክሮች ከሌሎቹ ምስክሮች የተለየ አያስረዱም በማለት አልፈልጋቸውም በማለቱ የዕለቱ የምስክር አሰማሚ ዕለት በዚህ ተጠናቋል።
ዛሬ የተጀመረው የአቃቤ ህግ ምስክሮችን ቃል የመቀበል ሂደት እስከ ታህሳስ 18 እንደሚቀጥል ባለፈው ወር ህዳር 5 ቀን በችሎቱ የተሰጠው ትዕዛዝ ያመለክታል። 4 የመገናኛ ብዙሃን ባለሙያዎችን ጨምሮ በዶክተር ወንድሰን አሰፋ መዝገብ ስር የሚገኙ 51 ተከሳሾች በአማራ ክልል ከሚንቀሳቀሰው የፋኖ ታጣቂ ቡድን ጋር በመሆን የአማራ ክልልን ከፍተኛ የመንግስት ባለስልጣናት በመግደል የክልሉን ቀጥሎም የፌዴራሉን መንግስት ስልጣን በኃይል ለመቆጣጠር በማሰብ ከ 2014 ዓ.ም ጀምሮ የሽብር ድርጊት ፈጽመዋል በሚል የተከሰሱ ናቸው። ተከሳሾቹ በፈጸሙት የሽብር ድርጊት የ217 ሰዎች ህይወት አልፏል ሲል አቃቤ ህግ በክስ ፋይሉ ላይ መጥቀሱ ይታወቃል። ይህ በእንዲህ እንዳለ ባለፈው ሳምንት ሐሙስ በአንጀት ህመም ምክንያት ቀዶ ህክምና የተደረገላቸው የህዝብ ተወካዮች ምክር ቤት አባል አቶ ክርስቲያን ታደለና የአማራ ክልል ምክር ቤት አባሉ አቶ ዮሐንስ ቧያለው ዛሬ በቀጠሯቸው መሰረት ሆስፒታል ሄደው እንደነበረ ቤተሰቦቻቸውና ጠበቃቸው ተናግረዋል። በተጨማሪ የአንጀት ቅድመ ካንሰር ምርመራም ተደርጎላቸው ቀጠሮ ተሰጥቷቸው መመለሳቸውን ጠበቃቸው አቶ ሰለሞን ገዛኸኝ ገልጸዋል።
አቶ ክርስቲያን ታደለና አቶ ዮሐንስ ቧያለው ባለፈው መቅረጽ ሆስፒታል ለህክምና ሄደው ህክምና ስራ ነበረ። ያንን በተመለከተ ደም ይፈሳቸው እንደነበርና ደሙንም ለጊዜው እንዳቆሙት እና እዛው ክትትል ማድረግ ይገባ ነበር። ሆኖም ግን መረበቤቱ በግልጽ እንትን ስላልተጠየቀ ወይም ስላልተጠየቁ በማለቱ ተመልሰው ሄደው በመደበኛ ቀጠሮ ግን ዛሬ እንዲቀርቡ ነበረ። ዛሬ ቀርበው ነበረ ለህክምና። ደሙ የቀነሰ ስለመሆኑ ቢታይም በተጨማሪ ደግሞ የአንጀታቸው ላይ የአንጀት ካንሰር ፍሪ ካንሰር ምርመራ ተደርጎላቸው እንትን ተወስዷል፣ ሳምፕል ተወስዷል። በዚህ መሰረት እንግዲህ በቀጣይ ሐሙስ የፍሪ ካንሰር ምርመራውን በተመለከተ ውጤቱን ለማወቅና እንዲሁም ደግሞ አሁን የሚፈሰውን ደም ሁኔታዎችን በእርግጠኛ ሙሉ ለሙሉ መቆሙን ለመከታተልና ለማወቅ ተብሎ ነው ሐሙስ የተቀጠረው። በጽሁፍ ሐሙስ መቅረብ እንዳለባቸው ለማረሚያ ቤቱ በጽሁፍ ሰጥቷል።
ለደህንነታቸው ስለሚሰጉ ስማቸውን እንዳንጠቅስና ድምጻቸውም አየር ላይ እንዳይውል የጠየቁን የአቶ ዮሐንስና የአቶ ክርስቲያን የቅርብ ቤተሰብ አባላት በአሁኑ ወቅት የሁለቱም ጤንነት መሻሻል እያሳየ እንደሆነ ተናግረዋል። ይሁንና በተለይ ምግብ በሚመገቡበትና በሚቀመጡበት ወቅት ህመም እንደሚሰማቸው የገለጹት ቤተሰቦቻቸው ቁስላቸው ላይ የረጋ ደም እንደሚታይና በተወሰነ መጠን መድማት እንደሚያሳይም አክለው ተናግረዋል። በተጨማሪም የአንጀት ቅድመ ካንሰር ምርመራ ከተደረገላቸው በኋላ በሆስፒታል መቆየት የሚችሉበት እድል ከሌለ በሁለት ቀናት ልዩነት ክትትል እንደሚያስፈልጋቸው ሐኪሞቻቸው መግለጻቸውን አመልክተዋል። እንደነ ዶክተር ወንደሰን አሰፋ ሁሉ በአማራ ክልል ካለው የጸጥታ ቀውስ ጋር በተገናኘ 52 ተከሳሾች በሚገኙበት ሌላ የክስ መዝገብ ስር የሽብር ክስ የተመሰረተባቸው አቶ ዮሐንስ ቧያለውና አቶ ክርስቲያን ታደለ በቁጥጥር ስር ከዋሉ ከአንድ ዓመት ከመንፈቅ በላይ ተቆጥሯል። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፈውን የሰኞ ምሽት ስርጭታችንን ነው። ቀደም ሲል የአብይ ርዕስ ዘገባውን ተከታትላችኋል። ወደ ትንታኔው መጽሔት እናልፋለን። በጋምቤላ ክልል ዲማ ወረዳ ገዱ በተባለ ቀበሌ በወርቅ ማዕድን ስራ ላይ ለመሰማራት ቦታ መረጣ ላይ የነበሩ ባለሀብት ከነ ሹፌራቸው መገደላቸውን የወረዳው ምክትል ኃላፊና በወረዳው የውሃና ማዕድን ጽህፈት ቤት ኃላፊ አቶ አጁሉሉት ለአሜሪካ ድምጽ ተናግረዋል። በደቡብ ሱዳን ታላቁ ፒቦር አስተዳደር ዋና አስተዳዳሪ ጎላ ቦዮኢ ስለ ጉዳዩ የሚያውቁት ነገር እንደሌለ ለአሜሪካ ድምጽ አስታውቀዋል። ፀሐይ ዳምጠው ዝርዝር አላት።
ከጋምቤላ ክልል የወርቅ ማዕድንን ለማውጣት ቦታ መረጣ ላይ ነበሩ የተባሉ አቶ ሰለሞን ጋሻውና ሹፌራቸው ከደቡብ ሱዳን ተሻግረው በመጡ ታጣቂዎች መገደላቸውን የወረዳው ምክትል አስተዳዳሪና የውሃና ማዕድን ጽህፈት ቤት ኃላፊ አቶ ኡጁሉሉት ለአሜሪካ ድምጽ ተናግረዋል።
ከተማችን ርቀት አለው። በአጋጣሚ ነው እነሱ መኪና ውስጥ ነው ያገኟቸው። መኪና ያገኝተው እንደ ወዲያውኑ ቶክሲ እነሱ ላይ ጀመሩ፣ ተውስ ገደሉ። ሁለት ናቸው። አንዱ ባላብት፣ አንዱ
አቶ ኡጁሉ ታጣቂዎቹ ከቦታ ቦታ እንደሚንቀሳቀሱ ገልጸው ባለሀብቱና ሹፌሩን ያገኘዋቸው በአጋጣሚ መሆኑን ተናግረዋል። ኃላፊው አክለውም ጥቃቱ በተፈጸመበት አካባቢ በቅርብ ርቀት ላይ የነበሩ የኢትዮጵያ ፌዴራል ፖሊስና የአካባቢው ሚሊሻ ኃይሎች በታጣቂዎቹ ላይ ወሰዱት ባሉት እርምጃ ሁለት የሙርሌ ታጣቂዎች መገደላቸውን ተናግረዋል።
እና ፌዴራል ፖሊሶች አንድ ላይ ተናቶ ሄዶ እነሱ ጋር ደርሶ በተለይ ሚሊሻ መከንሶ ታገጠዋቁ
በደቡብ ሱዳን ታላቁ ፒቦር አስተዳደር ዋና አስተዳዳሪ ጎላ ቦዮኢ ስለ ጉዳዩ የሚያውቁት ነገር እንደሌለ ለቪኦኤ ተናግረዋል። በማያውቁት ጉዳይ ላይ ምንም መረጃ መስጠት እንደማይችሉ ገልጸዋል። በጋምቤላ ክልል ዲማ ወረዳ የሚገኙ ቀበሌዎች ከደቡብ ሱዳን ጋር የሚዋሰኑ በመሆናቸው በአካባቢው ታጥቀው የሚንቀሳቀሱ የሙርሌ ጎሳ ታጣቂዎች በተደጋጋሚ ዘረፋ ይፈጽማሉ ሲሉ ክስ አሰምተዋል።
ከብት ፈልጋ ነው። የከብት ዘርፊያ ነበረ። ድንግም አሁን እነሱ መንገድ ላይ አገኝቶ የገደላቸው ሌቦች ናቸው። ከብት ዘራፎች ናቸው።
ከደቡብ ሱዳን ድንበር አቋርጠው ወደ ኢትዮጵያ የሚገቡ የሙርሌ ታጣቂዎች በጋምቤላ ክልል የተለያዩ ቀበሌዎች ውስጥ ሲቪሎችን በመግደልና በዘረፋ ላይ በመሰማራት የተለያየ ጊዜ በተደጋጋሚ ከኢትዮጵያ በኩል ቅሬታ ይቀርብባቸዋል። ይህ ቅሬታ በተመለከተ ስለ ጉዳዩ ምላሽ እንዲሰጡት የደቡብ ሱዳን መንግስት መከላከያ ኃይል ቃል አቀባይ ሉል ሩአኢ ጠይቀናቸው አካባቢው በታላቁ ፒቦር አስተዳደር ራሱን ችሎ የምተዳደር በመሆኑ የሙርሌ ታጣቂዎችን ጉዳይ ከዚያ እንድንጠይቅ ነግረውናል። ፒቦሪ አስተዳደር ዋና አስተዳዳሪ ጎላ ቦዬ ደግሞ በጋምቤላ ክልል መንግስት ስለተገለጸው የባለ ሀብቱ ጥቃት የሚያውቁት ነገር እንደሌለ ተናግረዋል። ከሁለት ዓመት በፊት ታጣቂዎቹ የኢትዮጵያን ድንበር አቋርጠው ሲቪሎችን መግደላቸውን፣ ማቁሰላቸውንና አግቶ መውሰዳቸውን በተመለከተ የአሜሪካ ድምጽ ዘገባን አጠናቅሮ ነበር። በወቅቱም በጉዳዩ ላይ ምላሽ የሰጡን የደቡብ ሱዳን የታላቁ ፒቦር አስተዳደር ቃል አቀባይና የወጣቶች የባህልና የኢንፎርሜሽን ሚኒስትር ጃይ አዶንግራናይ ደቡብ ሱዳን ሶስት የተለያዩ የአስተዳደር አካባቢዎች እንዳሉ፣ አንደኛው አራት የተለያዩ ጎሳዎችን የያዘው ታላቁ የፒቦሪ አስተዳደር አካባቢ ወይም ግሬት ፒቦሪ አድሚኒስትሬቲቭ ኤሪያ የሚባለው መሆኑን ገልጸዋል። ሙርሌ ከነዚህ አራት ጎሳዎች ውስጥ አንዱ ጎሳ ሲሆን ይህንን ጥቃት የሚፈጽሙት ግለሰቦች ከዚህ ጎሳ የወጡ ግን ደግሞ ማህበረሰቡን የማይወክሉ የታጠቁ ግለሰቦች መሆናቸውን ገልጸው ነበር። ታጣቂዎቹ ጥቃቱን የሚፈጽሙት በኢትዮጵያውያን ብቻ ሳይሆን በደቡብ ሱዳናዊ ላይም በመሆኑ ጥቃቱን ለማስቆም ኢትዮጵያና ደቡብ ሱዳን መነጋገራቸውን ገልጸውልን ነበር። የወረዳው ምክትል አስተዳዳሪና የውሃና ማዕድን ጽህፈት ቤት ኃላፊ አቶ ኡጁሉሉትም መንግስት ይህንን ግምት ውስጥ በማስገባት አካባቢው በፌደራል ፖሊስ ጭምር እየተጠበቀ መሆኑን ተናግረዋል። ለአሜሪካ ድምጽ ፀሐይ ዳምጠው ከአዲስ አበባ።
በ
በተከታዩ ዘገባ ደግሞ ወደ ጋና ነው የምናልፈው። በጋና ሆን ተብሎም ሆነ ባለማወቅ የሚሰራጩ ሐሰተኛ መረጃዎች በከፍተኛ መጠን ጨምረዋል። በመሆኑም አንዳንድ ጋዜጠኞች ትክክለኛ ዘገባዎችን በመስራት ሐሰተኛ መረጃዎችን ለመዋጋት ተስፋ ያደርጋሉ። አይዛክ ካሌድዚ በዚህ ጉዳይ ደረሰን ዘገባ ተከታዩ ነው። ኩዋኩ አሳንቴ የጋና አቃጣሪ በተሰኘ ፕሮጀክት ስር የሚሰሩ የጋዜጠኞችን ቡድን ይመራል። ፕሮጀክቱ መሰረቱን በዋና ከተማዋ አክራ ባደረገው ለምዕራብ አፍሪካ የተቋቋመ የሚዲያ ተቋም የሚመራ ነው። ቡድኑ በማህበራዊ ሚዲያና መደበኛ የመገናኛ ብዙሃን ሆን ተብለውም ሆነ ባለማወቅ የሚለቀቁ ሐሰተኛ መረጃዎችን ለመዋጋት ትልቅ ኃላፊነት የተጣለበት ሲሆን አሳንቴ እሱና ባልደረቦቹ በጣም ብዙ የሚሰሩበት ጉዳይ እንዳለ ያብራራል።
በጣም ብዙ ጊዜ ሆን ተብሎ የሚሰራጭ ሐሰተኛ መረጃ አለ። ጠዋት ከእንቅልፋችን ስንነሳ በጣም ብዙ ቦታ ላይ ሰዎች ጠቅሰውን እናገኛለን። ይህን ነገር ልታጣሩልን ትችላላችሁ? እውነት ነው? ሊረዳን የሚችል ሰው አለ? የሚል ጥቆማ ያስቀምጡልናል። ያንን መልእክት ስናገኝ ጉዳዩን አጣርተናል። እውነቱ ይሄ ነው፣ ይህ ትክክለኛ መረጃ ነው፣ ይህ ደግሞ ትክክለኛ አይደለም የሚል መልእክት እንተዋለን።
ሐቅን ማጣራት አሳንቴ በፍላጎቱ የሚሰራው ስራ ነው። ላለፉት 5 ዓመታትም ጋናውያን ትክክለኛውን መረጃ እንዲያገኙ ሲሰራ ቆይቷል።
It gives me a lot of joy, you know.
በህዝቡ ላይ ቀጥተኛ ተጽዕኖና ተነሳሽነት በሚያመጣ ጉዳይ ላይ እየሰራው መሆኔ ትልቅ ደስታ ይሰጠኛል። ምክንያቱም ሐሰተኛ መረጃ አስከፊ ተጽዕኖ ሊያሳድር ይችላል። ከምሳሌ በኮቪድ-19 ጊዜ እጅግ በጣም ብዙ ሐሰተኛ መረጃ ይሰራጭ ነበር።
የዩኒቨርሲቲ ተማሪ ሆነችው ፓርሺያ ፋፋሊ ጌድዛ ሐሰተኛ መረጃ የሚያደርሰው ተጽዕኖ ቀጥተኛ ተጎጂ መሆኗን ትናገራለች። በዋትሳፕ መተግበሪያ በኩል የጋና ምክትል ፕሬዝዳንት መሐመዱ ባውሚያ ገንዘብ በነጻ እየሰጡ መሆኑን የሚገልጽ ሐሰተኛ መረጃ ተታላ ነበር።
አንድ ሰው ባውሚያ ገንዘብ በነጻ እየሰጡ ነው የሚል ሊንክ ያለው መልእክት ላከልኝ። ስለዚህ ሊንኩን ተጫንኩትና የሚጠይቀውን ነገር አደረኩኝ። ከዛ በዋትሳፕ ማጋራት አለብሽ ሲለኝ እስከ ቀኑ መጨረሻ ሳጋራ ቆየሁ። ግን ገንዘቡን አላገኘሁም። ከዛ አንድ ሰው መጥቶ ሐሰተኛ መረጃ ስለሆነ ይህንን አይነት መረጃ እንዳልከተል ነገረኝ። ይህንን ሊንክ ለማጋራት ያጠፋሁትን ጊዜ አስቡት። ሌላ ነገር ልሰራበት ይችል ነበር። በዛ ላይ የሞባይል ዳታዬን ተጠቅሜ ሐሰተኛ መረጃ ነበር ያጋራሁት። በጣም ነፈርኩት።
አሳንቴና ቡድኑ መረጃ ለማጣራት በርካታ ዲጂታል መሳሪያዎችን ይጠቀማሉ። ለምሳሌ ኢንቪድ የተሰኘው መተግበሪያ የቪዲዮ ምስሎች ምንጫቸው ከየት መሆኑንና ትክክለኛ መሆናቸውን በማጣራት ያግዛል። አሳንቴ ሌሎች ተመሳሳይ ለማጣራት የሚያገለግሉ መሳሪያዎች እንዳሉም ያመለክታል።
በተለይ ቪዲዮዎችን ለማጣራት ኢንቫድ የተሰኘው የማጣሪያ መተግበሪያ ከፎቶዎች ላይ መረጃዎችን በማውጣትና ምንጩን በማረጋገጥ ያግዘናል። በቅርቡ ይፋ የተደረገም ጂኦስፓይ የተሰኘው መድረክም አለ። ከጉግል ጋር በመተባበር ፎቶዎችና መረጃዎችን ከየት እንደሚመነጩ በማጣመር ያግዘናል።
ሐሰተኛ መረጃን በመዋጋት አሳንቴ ብቻውን አይደለም። ከ10 ዓመት በላይ በጋዜጠኝነት ያገለገለው ራቢዩ አልሐሰን የምዕራብ አፍሪካ ሐቅ አጣሪ ቡድንን ያስተባብራል። ተቋሙ ሐቅን ከማጣራት በተጨማሪም በምዕራብ አፍሪካ የሚሰራጩ ፕሮፓጋንዳዎችንም ይዋጋል። ጋና ሐቅ የዚህ ተቋም አንድ አካል ነው። ሐሰተኛ መረጃን መዋጋት ለኔ ከስራም ያለፈ ነው የሚለው አልሐሰን ሐሰተኛ መረጃ በተራው ዜጋ፣ በሀገራትና በአጠቃላይ ምዕራብ አፍሪካ ላይ እያደረሰ ያለውን ጉዳት እንደሚገነዘብ ይገልጻል።
We are not too far off from having bad actors.
መጥፎ ተዋናዮች በአገር ውስጥ ምን እየተካሄደ እንደሆነ ተረድተው የስህተት አካሄዶቹን ተረድተው ለራሳቸው መጠቀሚያ ከሚያደርጉበት ሁኔታ ሩቅ አይደለንም። ለዚያም ነው ጋዜጠኞች የራሳቸውን ሐቅ ማጣሪያ ዴስክ እንዲኖራቸው ሐሰተኛ መረጃን መለየትና የሐሰተኛ መረጃ ዘመቻዎችን ማስቆም የሚችሉበት ክህሎት እንዲኖራቸው በማድረግ በራሳችን መንገድ ተጽዕኖ ለመፍጠር እየሞከርን ያለ ነው።
አልሐሰንና ቡድኑ ስራቸውን ለመደገፍ በርካታ ዲጂታል መሳሪያዎችን ይጠቀማሉ። ከሁሉም የበለጠ ጥቅም ላይ የሚውለው ግን በማህበራዊ ሚዲያ ላይ የሚሰራጩ ተመሳሳይ ወይም ተዛማጅ ምስሎችን ለማግኘት የሚረዳው መተግበሪያ ነው። በዚህም ምክንያት አልሐሰን ሀቅን የማጣራት ስራ ሐሰተኛ መረጃ ከመሰራጨበት ፍጥነት ጋር የሚወዳደርበት ጊዜ ይመጣል የሚል እምነት እንዳለው ይናገራል።
We are seeing more and more young people online.
ኢንተርኔት ላይ በጣም ብዙ ወጣቶች አሉ። ስለዚህ ልክ በመደበኛው መገናኛ ብዙሃን ይደረግ እንደነበረው የተለያዩ ቡድኖች ትርክትን ለመቆጣጠር ፍላጎት አለ። ስለዚህ ስራችን በጣም ጠቃሚ ነው። ወደፊት ያለው ነገር ተስፋ ሰጪ ነው። በጋና ብቻ ሳይሆን በአጠቃላይ አህጉሩ በመረጃ መዛባት ዙሪያ የበኩላችንን አስተዋጽኦ ያበረከትን ነው ብለን እናምናለን።
አልሐሰን ወጣት ሐቃጣሪዎች ቡድኑን እንዲቀላቀሉም ድጋፍ ያደረገ ነው። ጊፍቲ ትሬሲ አሚኑ ከነዚህ አንዷ ናት።
እንደ ሐቃጣሪ የመጀመሪያው ልምዴ እዚህ ነው። ቀጣዩ ትውልድ ከተሰኘ የምርመራ ጋዜጠኝነት ስልጠና ወደዚህ ነበር የመጣሁት። ኩዋኩ በዚህ ስራ ላይ ትልቁን አስተዋጽኦ አድርጓል። ምክንያቱም ከስልጠናው በኋላ ሁሉንም የሚያሳየኝ እሱ ነው፣ አርታኤም ነው። ስለዚህ በሐቅ የማጣራት ጉዞዬ በጣም ድጋፍ ሲያደርግልኝ ቆይቷል።
በጋና ሐቃጣሪ ፕሮጀክት አሳንቴም እውቀቱን ለወጣት ጋዜጠኞች በማጋራት ሐሰተኛ መረጃን መዋጋት የስራቸው ቁልፍ አካል መሆኑን ያረጋግጣል።
This was my first experience as a fact checker transitioning from a fellow.
በዘገባ ከተነገረው ወይም ሰውየው ካለው ያለፈ ነገር ለህዝቡ መንገር መቻሌ በጣም አስደንቆኛል። ተጨማሪ እርምጃ ሄጄ አንድ ነገር እውነት ነው ወይም አይደለም የሚለውን ማጣራት ይያለው።
ጋና በታሳስ ወር ብሔራዊ ምርጫ ለተካሄደ እየተዘጋጀች ባለችበት ወቅት ጋዜጠኞች ትክክለኛ መረጃ ለአድማጮቻቸው ለማድረስና የህብረተሰቡን እምነት ለመጠበቅ ወሳኝ የሆነውን ስራቸውን መስራታቸውን ይቀጥላሉ። በአይዛክ ካለድዚ ለተጠናቀረው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። ከአህጉሩ ወጣ ብለን ወደ ዩናይትድ ስቴትስ መለስ ስንል ደግሞ በዚህ ዓመቱ የአሜሪካ ፕሬዝዳንታዊ ምርጫ ለመራጮች ስላልክ ከሆኑ ጉዳዮች መካከል አንዱ ኢኮኖሚው ነበር። የዶናልድ ትራምፕ ወደ ስልጣን መመለስ የሚጠባበቁ ብዙ አሜሪካውያን ትራምፕ ቅድሚያ ከሚሰጧቸው የመጀመሪያዎቹ ነገሮች ውስጥ ኢኮኖሚውን ማሻሻል አንዱ ይሆናል ብለው እንደሚጠብቁ ይናገራሉ። የአሜሪካ ድምጽ ስካት ስተርን በዚህ ዙሪያ ተከታዩን ዘገባ ልኳል። ደረጃ ደስታ ያቀርበዋል።
በኢኮኖሚው ላይ ያተኮረው የዶናልድ ትራምፕ የምርጫ ዘመቻ ምርጫውን ሲያሸንፉ ስካሰሙት የድል ንግግራቸው ጊዜ ድረስ ይዘልቃል።
I will not rest until we have delivered the strong, safe and prosperous.
ልጆቻችን የሚገባቸውን እና እናንተ የሚገባችሁን ጠንካራ ደህንነት ያጠበቀና የበለጸገች አሜሪካን እስክናገኝ ድረስ ረፍት አላደርግም።
አሽሊ ከርዚንገር ከካይዘር ቤተሰብ ተቋም
With so many voters focusing on the economy, AP Vocast finds that the
ብዙ መራጮች በኢኮኖሚው ላይ ትኩረት ያደረጉ ሲሆን አሶሲየትድ ፕሬስ በተሰበሰበ የህዝብ አስተያየት እንዳረጋገጠው የቤተሰቦቻቸው የቤተሰብ ፋይናንስ እየቀነሰ ነው የሚሉ መራጮች ቁጥር ከአራት አመታት በፊት ከነበረው ጨምሯል።
ከርዚንገር እንደሚሉት በኢኮኖሚው ረገድ ብዙ ሰዎች ትራምፕን መርጠዋል። በማያወላዳ መልኩ ከመራጮች የተላለፈው መልእክት በተሸናፊው ወገንም እንዲሁ በግልጽ ተሰምቷል። በምክር ቤቱ አናሳ መቀመጫ ያላቸው ዲሞክራቶች መሪ ሃኪም ጀፍሪስ
They want us to focus on the issues that matter and to come together to solve
ኑሯቸው ከእጅ ወደ አፍ ለሆነው አሜሪካውያን የኑሮ ውድነትን ዝቅ ከማድረግ ጀምሮ ለታታሪዎቹ ግብር ከፋይ አሜሪካውያን ችግሮችን ለመፍታት ወደ አንድነት በመምጣት ፋይዳ ባላቸው ጉዳዮች ላይ እንድናተኩር ይፈልጋሉ።
በኒው ሜክሲኮ ጁዲ ኢቫንስ ትራምፕን የመረጡት የሸቀጦች ዋጋ በጣም ከፍተኛ ስለሆነ መሆኑን ይናገራሉ።
Inflation has certainly affected me. My grocery bill has doubled in the last 2 years.
የዋጋ ንረቱ በእርግጠኝነት ተጽዕኖ አሳድሮብኛል። የቤት ወጪ ባለፉት 2 አመታት ውስጥ በእጥፍ ጨምሯል። የኤሌክትሪክና ለመሳሰሉት ነገሮች የማወጣ ወጪ ትንሽ ከፍሏል።
በሰሜን ካሮላይና አሮን አንደርሰን ትራምፕ ቀደም ሲል ኢኮኖሚውን አስመልክቶ ያሳዩትን ውጤት ያደንቃሉ።
Trump, he's going to get it fixed for us. It was running good when he wasn't here before.
Trump ለኛ
ያስተካክለው።
ከዚህ በፊት እሳቸው በነበሩበት ጊዜ ጥሩ ነበር። እና እሳቸው አሁንም ወደ ትክክለኛው መንገድ ይመለሱታል።
ከሰሜን ካሮላይና ሌላው መራጭ ቻርልስ ቡድሮው ከአዲሱ አስተዳደር ፈጣን እርምጃ ይጠብቃሉ።
They'll have less regulations. They'll be spending more in their
የቁጥጥር ደንቦችን ይቀንሳሉ። በየአካባቢያቸው ተጨማሪ ገንዘብ ያወጣሉ። ሰዎች ብዙ ገንዘብ ስለሚኖራቸው በየአካባቢያቸው ብዙ ገንዘብ ያጠፋሉ። የነዳጅ ዋጋ ይቀንሳል።
በቺካጎ ዩኒቨርሲቲ የፋይናንስ መምህሩ ማይክ ዌበር የዩናይትድ ስቴትስ ሸማቾችን የመሰለ ፈጣን ለውጥ ላያዩ ይችላሉ ይላሉ።
At the end of the day, a president in the short run, independent...
ሄዶ ሄዶ መጨረሻው ላይ በዋይት ሃውስ ውስጥ ማንም ይሁን ማን አንድ ፕሬዝደንት በአጭር ጊዜ ውስጥ ኢኮኖሚው ፖሊሲው ላይ በተለይም ደግሞ እንዲሁ በዕለት ተዕለት ሕይወታችን በምንሸምታቸው የአስቤዛ ዋጋዎች ላይ የሚኖረው ግንዛቤ በጣም ትንሽ ነው።
የትራምፕ የኢኮኖሚ ቅድ ተጨማሪ ነዳጅ ዘይት ማውጣትን ግብር መቀነስና አብዛኞቹ የምጣኔ ሀብት ባለሙያዎች በአሜሪካ ሸማቾች ላይ ከፍተኛ የዋጋ ጭማሪን ያስከትላል በሚሉት በገቢ ዕቃዎች ላይ የሚጣሉ ቀረጦችን ያካትታል።
ዩናይትድ ስቴትስ ያለን ተመራጩ ፕሬዝዳንት ዶናልድ ትራምፕ የፌደራል ኮሙኒኬሽን ኮሚሽን ወይም ኤፍሲሲ እንዲመሩ ብራንድ ካርንን አጭተዋቸዋል። ብራንዳን ካር በአሜሪካ ማንኛውንም ኮሙኒኬሽን በሚቆጣጠረው ኤፍሲሲ ውስጥ እንደ አውሮፓውያን አቆጣጠር ከ2017 ጀምሮ በኮሚሽነርነት አገልግለዋል። በቆይታቸውም ከከፍተኛ የቴክኖሎጂ ተቋማት እንዲሁም ከቻይና ተጋርጧል ያሉትን አሉታዊ ተጽዕኖ ሲጋፈጡ ቆይተዋል። የአሜሪካ ድምጿ ዶራ ማክዋር የላከችውን ዘገባ እንግድ ወልድ ያቀርበዋል።
ብራንዳን ካር የፌደራል ኮሙኒኬሽን ኮሚሽንን ኤፍሲሲ እንዲመሩ በተመራጩ ፕሬዝደንት ዶናልድ ትራምፕ ታጭተዋል። ለኮሚሽኑ ሊቀመንበርነት የታጩት ብራንዳን ካር በኮሚሽነርነት ሲያገለግሉ የቆዩ ናቸው። ኮሚሽኑ የቴሌቪዥን እና የሬዲዮ ስርጭት ጣቢያዎችን፣ የስልክና የኢንተርኔት አገልግሎት አቅራቢ ኩባንያዎችን እንዲሁም ሳተላይቶችን ይቆጣጠራል። ብራንዳን ካር በአሁኑ ወቅት በኤፍሲሲ በኮሚሽነርነት የሚያገለግሉ ሲሆን በተቋሙም ለረጅም ጊዜ አገልግለዋል። ስቲቨን ማክድዌል በፍሎሪዳ ስቴት ዩኒቨርሲቲ የኮሚኒኬሽን ትምህርት ክፍል ፕሮፌሰር ናቸው።
What's clear is he has a lot of experience. I believe he's been there since 2012 as an attorney.
ግልጽ የሆነው ነገር ከፍተኛ ልምድ ያካበቱ መሆናቸው ነው። ከእንደ አውሮፓ አቆጣጠር 2012 ጀምሮ በኮሚሽኑ ጠበቃ ሆነው ሰርተዋል። ደግሞም ግልጽ ናቸው። ይህም መልካም ነው። ኮሚሽኑ እንዴት እንደሚሰራ እንዲሁም ነገሮች በኮሚሽኑ ውስጥ እንዴት እንደሚከናወኑ እውቀቱ አላቸው።
ትራምፕ የ45 ዓመቱን ጠበቃ ለሐሳብ ነጻነት የሚታገሉ ሲሉ ይገልጿቸዋል። ማህበራዊ ሚዲያው የተወሰኑ የፖለቲካ አመለካከቶችን እንደሚያፈንና የቴሌቪዥን ጣቢያዎች ያሳያሉ ባሉት አድሎ ላይም ቁጥጥር ማድረግ እንደሚሹ ብራንዳን ካር ፕሮጀክት 2025 በተሰኘው የወግ አጥባቂዎች መመሪያ ሰነድ ላይ አስፍረዋል። ብራንዳን መታጨታቸውን ተከትሎ ከፎክስ ኒውስ ጋር ባደረጉት ቃለ መጠይቅ ይህን ብለዋል።
Americans have lived under an unprecedented surge.
አሜሪካውያን በከፍተኛ መጠን እየጨመረ ለመጣ ሳንሱር ተዳርገዋል። ይህን የሳንሱር ቁጥጥር ለማስወገድ አብረን መስራት አለብን። ሁለተኛው ሚዲያን የተመለከተ ነው። በሚዲያ ላይ ያለው እምነት ከዚህ በፊት ባልታየ መጠን ቀንሷል። የስርጭት መጠን ጣቢያዎች ህዝቡን ማገልገላቸውን ለማረጋገጥ ኮሚሽኑ ሊያደርጋቸው የሚችሉ በርካታ ነገሮች አሉ።
እነዚህ ማሻሻያዎች በነጻነት መናገርን የሚፈቅደውን ህገ መንግስት የሚጋፉ ናቸው የሚል ትችት ይቀርብባቸዋል። ጀሲካ ጎንዛሌዝ ፍሪ ፕሬስ በተሰኘውና ለሚዲያ ነጻነት በሚሟገት ድርጅት ዋና ስራ አስፈጻሚ ናቸው።
One of the things that he proposes to do is actually force those private
እርሳቸው ካቀረቡት ሐሳቦች አንዱ ማስታወቂያ አስነጋሪዎችና ሌሎችም ወገኖች እንደ ጸያፍ የሚቆጥሩት ነገር የግል ኩባንያዎች እንዲያሰራጩ ማስገደድን ነው። በሌላ አነጋገር የፌደራል መንግስቱን ጉልበት በመጠቀም የግል ኩባንያዎች አንዳንድ ሐሳቦችን እንዲያስተናግዱ ማስገደድ ነው።
ብራንዳን ካር የኢንተርኔት አገልግሎት ለአሜሪካውያን ይበልጥ እንዲዳረስ ይሻሉ። በቻይና የተሰሩ ቴክኖሎጂዎችና መሳሪያ አቅራቢዎች እንዲሁም በቻይናውያን ባለቤትነት የሚተዳደረው ቲክቶክ በአሜሪካ ብሔራዊ ደህንነት ላይ ስጋት እንደደቀኑ ይገልጻሉ።
The CCP doesn't come at the US and our freedoms through any one
የቻይና particular... ኮሙኒስት ፓርቲ በአሜሪካና ነጻነታችን ላይ የሚመጣው በአንድ መንገድ ብቻ አይደለም። በርካታ መሳሪያዎችንና አገልግሎቶችን ይጠቀማል። ለዚህም ነው ነቅተን መጠበቅ ያለብን።
ካር ወደፊት በሚመሩት ኮሚሽን ከሁለቱም ፓርቲዎች የሚወከሉ 5 አባላት ባሉት ቡድን ውስጥ እርሳቸው ያነሱት የብሔራዊ ጸጥታ ስጋት ጉዳይ አከራካሪ የመሆን እድሉ ዝቅተኛ ነው። የፍሎሪዳ ስቴት ዩኒቨርሲቲው ስቲፈን ማክዶዌል
There's already some funding in place to what they call rip and replace to pull
up የተወሰነ ገንዘብ ቀድሞ ተመድቧል። አንዳንድ መሳሪያዎችን ነቅሎ ደንነታቸው አስተማማኝ ነው ተብሎ በሚታመኑ መሳሪያዎች ለመተካት ገንዘብ ተመድቧል።
ብራንደን ካር FCC-ን እንዲመሩ በትራምፕ በታጩ በጥቂት ጊዜያት ውስጥ ኮሚሽኑ ሲከተል የነበረውንና ብዝሃነት እኩልነትና ሁሉን አቃፊነት የሚመለከተውን ፖሊሲ እንደሚሽሩ አስታውቀዋል። ዶራ መኳር ለላከችው ዘገባ እንግዶ ለነኝ ዋሽንግተን ዲሲ።
እያዳመጣችሁት ያላችሁት በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የሰኞ ምሽት ስርጭታችንን ነው። ቀደም ሲል የተከታተላችሁት የመጀመሪያው ክፍል መሰናዷችን በዚሁ ተጠናቋል። ወደ ሁለተኛው ክፍል ቅንብራችን ነው የምናልፈው። የሁለተኛው ክፍል ቅንብራችን ሳምንታዊ የጤና መሰናዶ ነው። የዛሬው የጤና መሰናዷችን ፋይብሮይድስ በመባል የሚጠራውን የማህፀን እጢ በሽታ ይመለከታል። በኡጋንዳ የሚገኙ የህክምና ባለሙያዎች በምስራቅ አፍሪካ ሀገራት ከሚገኙ 10 ሴቶች አራቱ ካንሰር ባልሆነው የማህፀን እጢ ወይም ፋይብሮይድ ህመም ይሰቃያሉ ይላሉ። ይህ ህመም በአብዛኛው የሚታየው በመውለድ እድሜ ክልል ውስጥ ባሉ ሴቶች ላይ ነው። በሽታውን ለማከም ቀዶ ጥገና የመሳሰሉ ህክምና አማራጮችን የሚጠይቅ ቢሆንም ብዙ ሴቶች ህክምናውን ለመውሰድ ያመነታሉ። የአሜሪካ ድምጽ ዘጋቢ ሀሊማ ቱማኒ ከካምፓላ በዚህ ዙሪያ ያዘጋጀችው ዘገባ ተከታዩ ነው።
የማህፀን ፋይብሮይድ እጢዎች ብዙውን ጊዜ የሴቶች የወር አበባ መምጣት በሚጀምርበት ወቅት የማህፀን ግድግዳ ውስጥ የሚፈጠሩና የሚያድጉ እጢዎች ናቸው። እንደ የሆድ ህመም፣ ሽንትን ቶሎ ማምጣትና በወር አበባ ጊዜ ብዙ ደም መፍሰስን የመሳሰሉ ምልክቶችን ያስከትላሉ። ጥናቶች እንደሚያሳዩት የማህፀን ፋይብሮይድ ኡጋንዳ ውስጥ ያሉትን ጨምሮ በመውለድ እድሜ ክልል ውስጥ በሚገኙ በተለይ ጥቁር ሴቶች ላይ በብዛት የሚታይ ዋነኛ የበሽታ ምንጭ እንደሆነ ይነገራል። ዶክተር አቱ ሄርዌ ሱዛን ካምፓላ በሚገኘው ሙላጎ የሴቶችና የአራስ ህጻናት ልዩ ሆስፒታል የጽንስና የማህፀን ሐኪም ናቸው። ፋይብሮይድ እጢዎች ያደጉ ሲሄዱ ብዙ ደም መፍሰስ፣ ህመምና ጤንነት ማጣት ሊያስከትሉ እንደሚችሉ ገልጸው ብዙ ሴቶች ግን የህክምና እርዳታ ለማግኘት እንደሚዘገዩ ይናገራሉ።
Some of these women may come in with frequent micturition or frequent passing.
ከእነዚህ ሴቶች መካከል አንዳንዶቹ እጢው ፊኛቸውን የገፋ ሽንታቸው ቶሎ ሊመጣ ይችላል። ሌሎች ደግሞ እጢው ያደገ ፊንጢጣቸውን የተጫነው የሆድ ድርቀት ሊገጥማቸው ይችላል። ያሲሆን አንዳንድ ሴቶች መጸነስ ሳይችሉ እየቀሩ ለህክምና ሲመጡ እናያለን።
የ38 ዓመቷ ጃሊያት ናሙዋያ በ25 ዓመቷ ተመሳሳይ ምልክቶች አጋጥመዋታል። ከእጽዋት የተቀመሙ መድኃኒቶችን ሞክራለች። ይሁን እንጂ ይህ ግን ህመሟን አላቀለለላትም ወይም አላስወገደላትም። በመሆኑም ናሙዋያ ሆስፒታል ሄዳ ህክምና ለማግኘት ወስናለች።
ሆስፒታል ሲሄድ የተዘጉ የደም መተላለፊያዎችና ከዛም አንዳንድ ፋይብሮይድ እጢዎች ተገኙ። በተለይ ለፋይብሮይድ እጢው የምወስደው የተለየ መድኃኒት ሰጡኝ።
ጃሊያት የዶክተሮችን ምክር በመከተል ቀዶ ጥገና የተደረገላት ሲሆን እሱንም ተከትሎ እስከ 6 ወር ድረስ ለእጢዎቹ በመርፌ የሚሰጥ መድኃኒት ወስዳለች። ያ ለተወሰነ ጊዜ ደሙን አስቆሞላታል። ዲሮፓ ቆጣጠር 2023 መጀመሪያ ላይ ግን ህመሙ እና ደሙ ተመልሶ በመምጣቱ ድንጋጤ ላይ ጥሏታል። አሁንም ጃሊያት
What could this be? Why is the pain coming back and is much? Why am I not getting pregnant?
ምን ሊሆን ይችላል? ህመሙ የተመለሰው ለምንድን ነው? ማርገዝ ያልቻልኩትስ ለምንድን ነው? ታቀለሽ የማታረግሽ ከሆነ በእኛ በአፍሪካ ማህበረሰብ ውስጥ ከባልሽ ጀምሮ የተወገዝሽ ነሽ። ማርገዝ ከማትችል ሴት ጋር ማን መቆየት ይፈልጋል? እንዲያውም አንዳንድ ሰዎች ይህች ሴት የተረገመች ናት ይላሉ።
ዶክተር አቱ ሄርዌ ምንም እንኳን ለአንዳንድ የማህፀን እጢዎች ወይም ፋይብሮይድስ በጥቂቱ ወደ ውስጠኛው የሰውነት አካል በመግባት የሚሰጥ ህክምና ቢኖርም አብዛኞቹ ሴቶች ግን ቀዶ ህክምናን ስለሚፈሩ ወደ ሆስፒታል ከመምጣት እንደሚቆጠቡ ያመለክታሉ።
Not every fibroid has to be removed surgically. There are some that we can actually observe.
ሁሉም የማህፀን እጢ ፋይብሮይድ በቀዶ ህክምና መውጣት የለበትም። በቅርበት እያየን የምንከታተላቸው አሉ። የማያስቸግሩሽ ከሆነ ማውጣት ሳያስፈልግ መኖር ትችያለሽ።
ዶክተር አቱ ሄርዌ እንደተናገሩት የአማራጭ ህክምናዎች ኃይለኛ የአልትራሳውንድ ንዝረት በመልቀቅ እጢውን እንዲሟሟ ማድረግን ጨምሮ እጢው የሚመገበውን ደም እንዳያገኝ ወደ ማህፀን ደም የሚያስተላልፈውን መስመር መዝጋት ይገኙበታል። ፕሮፌሰር አን ቢትረስ በአፍሪካ ክፍል የዓለም አቀፍ የማህፀን ህክምና የጽንስ ህክምና ፌዴሬሽን ፕሬዝደንት ናቸው። ሴቶች ተከታታይ ምርመራ ሊደረግላቸው እንደሚገባና መንግስታት የሆስፒታል አገልግሎትን ተደራሽና ተመጣጣኝ ለማድረግ ብዙ መስራት አለባቸው ይላሉ።
Fibroids, you have to first ask pertinent questions like does she want her fertility retained?
ስለ ማህፀን እጢ መጀመሪያ ተገቢ ጥያቄዎችን መጠየቅ አለብን። የምንከታተላት ሴት መጸነስ ትፈልጋለች ወይስ መውለድ አቁማለች? በጣም ብዙ ደም የሚፈሳት ከሆነ ቅድሚያ የሚሰጠው ጉዳይ ምን ይሆናል? ማህፀኑን ማውጣት አለብን ወይስ እጢውን ማውጣት ይኖርብናል? የሚፈሳውን ደም ለመቀነስ ጭምር የሚረዱ የቤተሰብ ምጣኔ ዘዴዎችም አሉ። እነሱን መጠቀም ይሻላል ወይስ ሌላ አማራጭ አለ? ይሄ ሁሉ ታዲያ ህክምናው በጤና መድህን ይሸፈናል የሚለውንም ጥያቄ ያካትታል። ከራሷ ምን ያህል ወጪውን መሸፈን ይኖርባታል ወይም ትችላለች ወደሚሉ ጥያቄዎችም ይመለሳናል።
የማህፀን እጢ ወይም የፋይብሮይድ ህክምናን ለማግኘት በሚያስፈልገው ከፍተኛ የገንዘብ ወጪና ከህብረተሰቡ ልጅ እንዲወልዱ በሚደርስባቸው ጫና የተነሳ ጃሊያትና ሌሎች በርካታ የኡጋንዳ ሴቶች በማህፀን እጢ ወይም ፋይብሮይድ ህመም የተሰቃዩ መሆናቸውን ባለሙያው ተናግረዋል።
ዝግጅታችን ከአሜሪካ ድምጽ ራዲዮ ይቀጥላል። ተከታዩ ዝግጅታችን ደግሞ በዓለም ላይ የላቀ ትምህርት ከሚገኝባቸው አይቪ ሊግ የሚባሉት ትምህርት ቤቶችን ያስቃኘናል። በመላው ዓለም ላይ የላቀ የትምህርት ስኬት ያስመዘገቡ ወጣቶች የከፍተኛ ትምህርታቸውን ለመከታተል ከሚመርጧቸው ሀገራት አንዷ ዩናይትድ ስቴትስ ናት። በተለይ ትልቅ ስም ያላቸው አይቪ ሊግ ተብለው የሚጠሩ ትምህርት ቤቶች ውስጥ እድል ያገኙ ዘንድ በሺዎች የሚቆጠሩ ተማሪዎች በሰሜን ምስራቅ ዩናይትድ ስቴትስ ውስጥ ወደሚገኙት 8 ዩኒቨርሲቲዎች ማመልከቻዎቻቸውን ያስገባሉ። እድሉን የሚያገኙት ግን ጥቂቶቹ ብቻ ናቸው። ለዚህ እድል ከበቁት ኢትዮጵያውያንና ትውልደ ኢትዮጵያውያን ወጣቶች ጋር አጭር ቆይታ ያደረገው ሀብታሙ ስዩም የወጣቶችን ልምድ በቀጣዩ ዘገባ ያጋራናል።
በየዓመቱ በሺዎች የሚቆጠሩ ተማሪዎች በሰሜን ምስራቅ ዩናይትድ ስቴትስ ውስጥ በሚገኙ ትልቅ ክብር በሚሰጣቸው አይቪ ሊግ እየተባሉ በሚጠሩ ዩኒቨርሲቲዎች ውስጥ ይማሩ ዘንድ ያመለክታሉ። ከመላ ሀገሪቱ እንዲሁም ከዓለም አቀፍ አመልካቾች ከ8 ዩኒቨርሲቲዎች የአንዱ ተማሪ መሆን እድሉን የሚያገኙት ግን ጥቂቱ ብቻ ናቸው። ያን እድል ማግኘት ለአመልካች ተማሪዎችም ሆነ ለቤተሰቦቻቸው የሚሰጠው ኩራት የላቀ ነው። በየል ዩኒቨርሲቲ ውስጥ ተማሪ የሆነችው ሄልዳና ጥበቡ ያን ቅጽበት ዛሬም አትረሳውም።
በእጅጉ የሚያስደንቅ ቅጽበት ነበር። ይል ሳለሞ የቆየሁት ትምህርት ቤት ስለነበር አስቀድሜ ነበር ያመለከትኩት። በቀደመው ውሳኔ መሰረት ሳይቀበሉኝ ሲቀሩ ግን ማመልከቻዬ ወደ መደበኛው የቅበላ ሂደት ተዘዋወረ። ህልሜ ላይሳካ እንደሚችል ማሰብ፣ የኋላ ኋላ ደግሞ ተቀባይነት ማግኘቴን ማወቅ በእጅጉ ስሜት ውስጥ የሚከት ነበር። የምስራቹን በመሰማበት ወቅት ከአባቴ ጋር የተለያዩ ኮሌጆችን እየጎበኘን ነበር። አንዲት ጠባብ ክፍል አግኝቼ ላፕቶፔን ከፍቼ ኢሜሉን ስመለከት ግን ማመን አቃተኝ። ከሌሎች ሰዎች ጋር ወደ ነበረው አባቴ ሮጥኩና ወደ ጆሮ ተጠግቼ የልገባሁ ተቀበሉኝ አልኩት። ፊቱ ዛሬም ድረስ አይረሳኝም። ለማመን ከብዶት ነበር። በመቀጠል እናቴንና የተቀረውን ቤተሰቦቼን ደወልኩላቸው። ሁሉም ይዘፍኑና ይጨፍሩ ነበር። መቼም የማልረሳው አስገራሚ ጊዜ ነበር።
ከዩናይትድ ስቴትስ በሺዎች ኪሎ ሜትሮች ርቃ በምትገኘው ኢትዮጵያ የል ዩኒቨርሲቲ ለመቀላቀል እድሉን ካገኙት መካከል አንዷ መርዓት ሰማ ናት። መርዓት ለቅበላ የሚያበቁ መረጃዎችና መደላድሎች ብዙም በሌሉበት ሁኔታ ውስጥ ሆና ዩኒቨርሲቲውን ለመቀላቀል ስታመለክት እድሉን ስለማግኘቷ እርግጠኛ አልነበረችም።
የሚነግረንም ሰው የለም እንደዚህ አይነት ኦፖርቹኒቲ እንዳለ። እናረፍዶ ነው ብዙ ጊዜ የምናውቀው። ለዛ በጣም ዝም ብዬ እድሌን ለመሞከር ያክል ነበረ አፕላይ ያደረግኩት። ከዛ አፕላይ ካደረግኩኝ በኋላ በጣም እንደውም በጣም ወድጄው ትምህርት ቤቱን ስለነበረ ዲሲዥን ሌተር ሲደርሰኝ ራሱ ማየት አልፈለግኩም ነበረ። ስለዛ ሳልከፍተውን የቆየቶን ውስጥ አይገስ 3 ሳምንት ነገር ቆይቻለሁ። አልከፍተው በጣም መክፈት አቅቶኝ ማለት ነው። እና በስተመጨረሻ ከከፈትኩት በኋላ በጣም ነው የደነገጥኩት። በቀጥታ እንደውም ጥቁር አንበሳ ነበርኩኝ። የሕክምና ነበር የደረሰኝ ኢትዮጵያ ባለውበት ሰዓት ማለት ነው፣ ወደዚህ ከመምጣቴ በፊት እና እዛ ቁጭ ብዬ ነው ለአባትና ለእናቴ ደውዬ ነገርኳቸው። በጣም ተደሰቱ። ያው በጣም ጥሩ ነበረ።
ሁለቱ ወጣት ሴቶች በአሁኑ ሰዓት በዩኒቨርሲቲ ውስጥ ወደ ሕክምና ትምህርት የሚያሻግሯቸው ትምህርቶችን እየተከታተሉ ይገኛሉ። ዝነኛ በሆነው የል ዩኒቨርሲቲ ውስጥ የሚሰጠው ትምህርት ከፍተኛ ትጋትና የመንፈስ ጥንካሬ የሚሻ እንደሆነም ይናገራሉ። የባዮ ሞለኪውላር ትምህርት ክፍል ሁለተኛ ዓመት ተማሪ ለሆነችው ሄልዳና ዩኒቨርሲቲውን በተቀላቀለች ማግስት ፈታኝ የሆነባትን ነገር እንዲህ ታስረዳለች።
በተለይ በየል የመጀመሪያ ዓመት ቆይታዬ ብዙ አቅም ያላቸውና በተፎካካሪ ግለሰቦች መከበቤ ጫና ፈጥሮብኝ ነበር። በየል እንደ ሌሎች የአይቪ ሊግ ትምህርት ቤቶች እጅግ የተከረረ ፉክክር ባይኖርም ብዙዎቻችን የድህረ ምረቃ ትምህርትን ዓላማ ስላደረግን የአካዳሚክ ደረጃችንን ለማላቅ ጠንካራ ተነሳሽነት አለን። ከዚህ ነባራዊ ሁኔታ ጋር ለመላመድ ፈታኝ ነበር። ምጡቅ አስተሳሰብ ባላቸው እኩዮቼ መከበቤን ተከትሎ በራሴ ለመተማመን ከብዶኝ ነበር። ጠበቅ ያለው የትምህርት አሰጣጥ በራሴ እስክጠራጠር የል ውስጥ ባለኝ ስፍራ ላይ ጥያቄ እንዳነሳ እስከ ማድረግ የደረሰ ጫናም አሳድሮብኛል። በጊዜያት ውስጥ ግን እነዚህን ስሜቶች ለማሸነፍ ችያለሁ። ከፍተኛ ፈተና ነበር።
የሞለኪውላር ባዮፊዚክስና ባዮኬሚስትሪ ትምህርት ሶስተኛ ዓመት ተማሪ የሆነችው ምርአት በበኩሏ የጊዜ አጠቃቀምና ትምህርቱ የሚሰጥበት ሂደት ተወልዳ ካደገችበት ሀገር ጋር ባለው ልዩነት ምክንያት የእንግድነት ስሜት ተሰምቷት እንደነበረም ትናገራለች።
አሰጣጡ በጣም ጥሩ ነው። ብዙ ጊዜ አሁን ከኢትዮጵያ በተለይ የሚለየው ነገር አስተማሪና ተማሪ ኢንተራክሽኑ በጣም ኢትዮጵያ በጣም ትንሽ ነው። ብዙ ጊዜ አስተምረው ነው የሚወጡት። ያን ያክል ጥሩ የሆነ ግንኙነት አትፈጥርም ከአስተማሪ ጋር። እዚህ ግን በጣም እንደ ቤተሰብ ናቸው። ያግዙሃል፣ የራሳቸው የሆኑ ሰዓቶች ያመቻቹልሃል አንተን ለመርዳት ማለት ነው። በጣም ጥሩ አስተማሪዎች ነው ያሉት። ነገር ግን አንድ ትምህርቱ ላይ ያለኝ የተወሰነ ቅሬታ እዚህ ያሉት አስተማሪዎች ፕሮፌሰሮች ናቸው። ሶ ሞር ፎከሳቸው ወደ ሪሰርች ነው የሚሰሩትን ሪሰርች ነው የሚወዱት። ስለ ሪሰርች ታወራቸው በቃ ሙሉ ቀን አይደብላቸውም። እና ትንሽ ያ ነገር አንዳንዴ ሞር ከአስተማሪነት ሚናቸው ላይ ትንሽ ይቀንስባቸዋል። ለዛ ሞር ፎከስ አድርገው ላይክ ማስተማሩ እንደ ጎን ለጎን የሚታይ ስራ ነው እንጂ ሜን ስራቸው አይደለም። ጀስት ፕሮፌሰርነቱንም ለማግኘትም የሚያደርጉት ነገር ስለሆነ ማለት ነው። ግን ኢትዮጵያ ግን በጣም ጠንካራ አስተማሪዎች አሉ። ስራቸው ያ ነው። ለዛ በጣም ተደስተው ጓግተው ነው የሚያስተምሩት። በተጨማሪም ደግሞ አሁን በጣም በእንትንም እንቀራረባለን። ብዙ ጊዜ በእድሜም ሆነ በትምህርት ስታተስ ሞስትሊ እኔ ኔጌቲቭ ነው ብዬ አላስብም፣ ግን ኢት ማይ ቢ ኮንትሮቨርሽል ግን ማስተርሶች ምናምን ናቸው የሚያስተምሩ ላይክ ማስተርስ ኦር ዲግሪ ያለው ሰው እና ያ ነገር ጥሩ ነው ብዬ አስባለሁ። ምክንያቱም ትምህርቱን በእንበኛ መልኩ ለመመጠን በጣም ቀላል ነው። እንደዛ ሲሆን ፕሮፌሰሮች በጣም ብሮድ እውቀት ስላላቸው ሌላ ነገር ሲያወሩ ምናምን የሆነ አንዳንዴ ሳት ያደርጋሉ። ከማስተማር ሂደት ላይ ያስተዋልኩት ነገር እሱ ነው።
እንደ ምርአት ያሉ በተለይ ከኢትዮጵያ ወደ ዩናይትድ ስቴትስ የሚመጡ ተማሪዎች ከሀገሬው ባህል ጋር ለመግባባት ጊዜ ሊፈጅባቸው ይችላል። ምርአት ለትምህርት የመጣችበትን ሀገር ባህል ፈጥኖ በመረዳትና በማክበር ቆይታዋን የተሻለ ለማድረግ እንደቻለች ትናገራለች። ዩናይትድ ስቴትስ ውስጥ ያደገችው ሄልዳና በበኩሏ ከኢትዮጵያዊ ማንነቷ ጋር የበለጠ ለመቀራረብ እድል ያገኘችው የል ዩኒቨርሲቲን ከተቀላቀለች በኋላ እንደሆነ ታስታውሳለች።
በማመለክትበት ጊዜ ደጋፊ ማህበረሰብ ማግኘት ለእኔ ወሳኝ ነበር። አርካንሳስ ውስጥ ሳድግ ከባህሌ ጋር የነበረኝ ቁርኝት የተወሰነ ስለነበር ከማንነቴ ውስጥ ግዙፉ ክፍል እንደጎደለ ይሰማኝ ነበር። በየል ዩኒቨርሲቲ የሚገኘው የኢትዮጵያ ተማሪዎች ማህበር ባለፉት 2 ዓመታት ውስጥ ለእኔ ግሩም ማህበረሰብ ሆኖልኛል። ከሌሎች ትምህርት ቤቶች ጋር ሲወዳደር አባላቱ አነስተኛ ቢሆኑም በዚህ ሀገር የተወለዱና ዓለም አቀፍ የኢትዮጵያና ኤርትራ መሰረት ያላቸውን ተማሪዎች አካቷል። የባህላዊ ምግብ ማብሰል ውድድርን፣ የአዲስ ዓመት በዓልን የመሳሰሉ የተለያዩ ዝግጅቶችን እናዘጋጃለን። በኢትዮጵያውያን ባህላዊ ውዝዋዜ ላይ የሚያተኩር ደስታ የተባለ የውዝዋዜ ቡድንም አለን። በዚህ ቡድን አማካኝነት የተለያዩ ብሔረሰቦችን ጭፈራ ተምሬያለሁ። ብዙ ጓደኞቼ እኔን ለማገዝ በአማርኛ ስለሚያናግሩኝ አማርኛዬንም ቀስ በቀስ አሻሽያለሁ።
የዩኒቨርሲቲን የመሰሉ የሚቀበሏቸው ተማሪዎች እጅግ ጥቂት በሆኑባቸው የትምህርት ተቋማት ውስጥ ተቀባይነትን ለማግኘት ጥብቅ የማጣሪያ ሂደትን ማለፍ ይጠይቃል። ለመሆኑ መሰል የትምህርት ተቋማትን መቀላቀል የሚሹ ወጣቶች ምን ሊያደርጉ ይገባል? ምርአት ሰማ፦
በመጀመሪያ ያው ትንሽ ያስቸግራል፣ እውነት ነው። ግን ትምህርት ቤቱም ማህበረሰቡም ብዙ ጊዜ እንደዚህ አይነት ኦፖርቹኒቲዎች እንዳሉ አያሳውቁም። ለዛ በተቻለ አቅም ከውጭ እንደዚህ አይነት ነገር ፍላጎት የሚኖርን ከሆነ ጉግልም አሁን በጣም የተስፋፋ ነገር ነው። በደንብ ሰርች ማድረግ፣ ዩኒቨርሲቲዎቹን ማወቅ፣ ምን አይነት ነገር እንደሚፈልጉ፣ ምን አይነት ሚሽን እንዳላቸው፣ ምን አይነት ኮር ቫሊዩ እንዳላቸው መረዳት እና እነዚህ አይነት ነገሮችን ሞር አፕላይ በሚያደርጉበት ጊዜ እንዲጠቀሟቸው ማድረግ ነው የመጀመሪያው ነገር። ሁለተኛው ደግሞ እርዳታ መጠየቅ። ምንም ማለት አለ ያው ትንሽ ይከብዳል እንደ ኢትዮጵያኖች፣ ግን አንድ ሰው የምትፈልግበት ደረጃ ጋር ካለ እና እንደ አጋጣሚ የሆነ ከዛ ሰው ጋር ኮኔክት የምታደርግበት እድል ከተፈጠረ ኢቨን ባይፈጠር ራሱ ኮኔክሽኑን ለመፍጠር መሞከር በጣም ኢምፖርታንት ነው ብዬ አስባለሁ። እኔ አሁን በጣም ብዙ ተማሪዎች በዚህ አጋጣሚ ሪች አውት ያደርጉኛል። ድሮ መማርበት የነበረበት ቦታም ሊሆን ይችላል፣ ከዛም ውጭ ሊሆን ይችላል። በአብዛኛው አዲስ አበባ ውስጥ ያሉ ተማሪዎች በተለይ ሪች አውት ያደርጉኛል ስለ እንደዚህ አይነት ነገር እና ማንም ሰው እኔም ተረድቼ ነው እዚህ የደረስኩት ሰው መርዳቱን እፈልገዋለሁ። ለዛ ሰው ሁሉ ጥሩ ኦፕን የሆነ ማይንድ አለው ብዬ ነው ማስበው። ለዛ ሁሌም ቢሆን እርዳታ መጠየቁ ጥሩ ነው። ሲቀጥል ደግሞ ዩቲዩብ በጣም አሁን ኢሴ ምናምን ሲጻፍ በጣም የሚቸገሩት ተማሪዎች ያው የጽህፈት ክህሎታቸው ላይ ነው። ያው በሌላም ቋንቋ በእንግሊዝኛም ስለሆነ አፕሊኬሽኑ የሚሆነው ትንሽ ይቸገራሉ እና ያንን ነገር ለማዳበር ዩቲዩብ ቪዲዮዎች ላይ ፍሪ የሰሩትን ሰዎች ከዚህ በፊት ያጋራሉ የጻፏቸውን ኢሴዎች እና እነሱን ነገሮች በጣም መጠቀም እነሱን ፕላትፎርሞች ሞር ወደዛ ጊር ፎከስ እንዲያደርግ ማድረግ ጥሩ ይመስለኛል።
ኤልዳና በበኩሏ አመልካቾች ወደ ዩኒቨርሲቲው በሚልኩት ማመልከቻ ውስጥ ሊያካትቱት ስለሚገባው ጉዳይ ቀጣዩን ታክላለች።
ለዚህም ሆነ ለሌሎች የአይቪ ሊግ ዩኒቨርሲቲዎች የሚያመለክቱ በሚሊዮኖች የሚቆጠሩ ሰዎች ተመሳሳይ ታሪኮችን ይልካሉ። እኔ ግን የእያንዳንዱን ሰው ታሪክ ልዩ የሚያደርጉ መለያ ባህሪያት አሉ ብዬ አምናለሁ። የማመልከቻ ሀተታዬን በምጽፍበት ጊዜ ልዩ በሚያደርገኝ ነጥብ ላይ ነበር ያተኮርኩት። አንድ የቤተሰቤ አባል በእያንዳንዱ ትንሽ ነገር ውስጥ ልዩ የሚያደርጉ ጉዳዮች እንዳሉ አስታውሶኛል። ለምሳሌ በአስራዎቹ ዕድሜ ውስጥ ከቤተሰቦቼ ጋር ከስፍራ ስፍራ በመዘዋወር ኖሬ ነበር። መጀመሪያ ላይ ይህን እንደተለመደ ተሞክሮ ቆጥሬው ነበር። ነገር ግን ይህ ሁኔታ ለሌሎች ትምህርት ቤት ስርዓቶች ራሴን በማደራጀትና ለትምህርት ቅድሚያ በመስጠት ረገድ ምን አይነት ተጽዕኖ እንዳሳደረብኝ ማጋራት በመቻሌ ከሌሎች አመልካቾች ጎልቼ እንደወጣ ረድቶኛል።
ሁለቱም የየል ዩኒቨርሲቲ ተማሪዎች የጀመሯቸውን ትምህርቶች በብቃት በማጠናቀቅ የሕክምና ትምህርታቸውን ለመቀጠል ህልም ሰንቀዋል። ታታሪነትና ለሚገጥሙ መሰናክሎች እጅ ያለመስጠት ከፍተኛ ፉክክር ባለባቸው የአሜሪካ የትምህርት ተቋማት ውስጥም ለመልካም ደረጃ የሚያደርሱ ለመሆናቸው የሁለቱ ወጣቶች ልምድ አስተዋሽ ይመስላል። ለአሜሪካ ድምፅ ሀብታሙ ስዩም ዋሽንግተን ዲሲ።
አድማጮችና ተመልካቾቻችን አሁን የደረሰን አንድ ዜና አለ። በዊስኮንሰን ግዛት ትምህርት ቤት በተኩስ ብዙ ሰዎች መቁሰላቸውን ፖሊስ አስታወቀ። በዩናይትድ ስቴትስ ዊስኮንሰን ግዛት በሚገኝ የክርስቲያን ትምህርት ቤት ውስጥ ዛሬ ሰኞ በተፈጸመ ተኩስ በርካቶች ላይ ጉዳት መድረሱን ፖሊስ ተናግሯል። ጥቃቱ የተፈጸመው በግዛቱ ርዕሰ መዲና ማዲሰን በሚገኘው አበንዳንት ላይፍ በተሰኘ ክርስቲያን ትምህርት ቤት ነው ሲል ፖሊስ ተናግሯል። ይህ በሂደት ላይ ያለ ምርመራ ነው። የማዲሰን
ያለው የማድሰን ከተማ ፖሊስ ተጨማሪ መረጃ እንደደረሰን እናሳውቃለን ያለ ሲሆን አሁን ላይ ሰዎች ከአካባቢው እንዲርቁ ነው የምንፈልገው ብሏል። አባንዳንት ላይፍ የክርስቲያን ትምህርት ቤት ከሃይማኖት ጋር ተያያዥነት የሌለው ትምህርት ቤት ሲሆን ከመዋለ ህጻናት እስከ ሁለተኛ ደረጃ ያሉ 360 ያክል ተማሪዎች እንዳሉት በድህረ ገጹ ላይ ተገልጿል። አድማጮች፣ የዚህን ዜና ዝርዝር በነገው ምሽት መሰናዷችን የምናቀርብ ይሆናል። ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፉትን መሰናዶች ነው እየተከታተላችሁት ያላችሁት። እያስተናገድኳችሁ ያለሁት ስመኝሽ የቆየ ነኝ። ተከታዩ ደግሞ ሳምንታዊ የስፖርት መሰናዶ ነው። ሀብታሙ ስዩም እንደሚከተለው አዘጋጅቶታል።
የቀድሞ የቻይና ወንዶች ብሔራዊ የእግር ኳስ ቡድን አሰልጣኝ በጉቦ ወንጀል የ20 ዓመት እስራት እንደተፈረደባቸው የሀገሪቱ መንግስት የዜና አውታር በሳምንቱ መገባደጃ ዘግበዋል። በአንድ ወቅት ለእንግሊዙ ኤቨርተን ቡድን የአማካይ መስመር ተጫዋች የነበሩት ሌታይ የሀገሪቱ ብሔራዊ ቡድን አሰልጣኝነት ኃላፊነታቸውን በመጠቀም ከ7 ሚሊዮን ዶላር በላይ ጉቦ ተቀብለዋል ሲል የማዕከላዊ ሁቤ አውራጃዋ ከተማ ዢያንግ ፍርድ ቤት ቅጣቱን አስተላልፈዋል። ሊ ከአውሮፓውያኑ ጥር 2020 እስከ ታህሳስ 2021 ባለው ጊዜ የቻይናን ብሔራዊ የወንዶች ቡድን አሰልጥነዋል። ከ2015 እስከ 2019 ባለው ጊዜ ለሀገር ውስጥ የእግር ኳስ ክለቦች በሚሰሩበት ወቅት ጉቦ ወስደዋል የሚል ክስም ቀርቦባቸዋል። በሊ ምግባር ላይ ያተኮረው ምርመራ በአውሮፓውያኑ 2022 የጀመረ ሲሆን በዚህ ዓመት መጋቢት ወር ላይ ጉቦ መቀበላቸውንና ሙስና መፈጸማቸውን አምነዋል። በሊታይ ላይ የተላለፈው ቅጣት በቅርቡ ከቻይና እግር ኳስ ስፖርት ጋር በተገናኘ በከፍተኛ ባለስልጣናት ላይ የተከፈቱ ክሶች የቅርብ ጊዜው ማሳያ ሆኗል። በመጋቢት ወር የቻይና እግር ኳስ ማህበር ሲኤፍኤ ፕሬዚደንት የነበሩት ቼን ዥዋን በጉቦ ወንጀል የዕድሜ ልክ እስራት ተፈርዶባቸዋል። በዚህ ሳምንት መጀመሪያ ላይ ሌሎች 3 የሲኤፍኤ ባለሥልጣናት ከጉቦ ጋር በተገናኘ የእስር ቅጣት እንደተጣለባቸው የመንግስቱ ዜና አውታር ዘግበዋል። ዘገባው የአሶሺየትድ ፕሬስ ነው። ዓለም አቀፉ የእግር ኳስ ፌዴሬሽን ፊፋ የዩክሬን እግር ኳስ ፌዴሬሽን ለዓለም ዋንጫ ማጣሪያ ጨዋታውን ባደረገበት ወቅት በሩሲያ ቁጥጥር ስር የሚገኘውን ክሪሚያን ግዛት ያላካተተ ካርታ በማሳየቱ ይቅርታ ጠይቋል። ስህተቱ ያልተጠበቀ መሆኑን የገለጸው ፊፋ ለተፈጠረው ስህተት ልባዊ ይቅርታን ጠይቋል። ዩክሬን ለ2026ቱ የዓለም ዋንጫ ለማለፍ በአውሮፓ ውድድራቸውን ለማድረግ ዙሪክ ላይ እጣ ካወጡ 54 ቡድኖች መካከል አንዷ ናት። ዩክሬን ላይ ወረራ በመፈጸሟ ምክንያት ከፊፋ ውድድር የታገደችው ሩሲያ ከ2014 ጀምሮ ክሪሚያን በሕገ ወጥ መንገድ መቆጣጠሩ ይታወቃል። ከፊፋ ዋና መስሪያ ቤት በቀጥታ በተላለፈ ስርጭት ላይ ግዛቱ እንደ ዩክሬን አካል ሆኖ አልታየም። ዩክሬን ከፈረንሳይ፣ ከክሮኤሽያ፣ አይዝላንድና አዘርባጃን ጋር በምድብ ማጣሪያ ተደልድላለች። የምድቡ አሸናፊ በዩናይትድ ስቴትስ፣ ካናዳና ሜክሲኮ አስተናጋጅነት ለሚካሄደው የዓለም ዋንጫ በቀጥታ የሚያልፍ ሲሆን ሁለተኛ የሚሆነው ቡድን ደግሞ በመጋቢት 2026 በሚደረገው የጥሎ ማለፍ ውድድር ውስጥ ይገባል። ዘገባው የአሶሺየትድ ፕሬስ ነው። ዓለም አቀፉ የእግር ኳስ ፌዴሬሽን ፊፋ ሳውዲ አረቢያን የ2034ቱ ዓለም ዋንጫ አዘጋጅ መሆኗን በይፋ አረጋግጠዋል። እርምጃው በልዑል መሐመድ ሰልማን መሪነት በዓለም አቀፍ ስፖርታዊ ክንውኖች ላይ እጅግ ብዙ ገንዘብ እያፈሰሰች ላለችው ሀገር ትልቅ ሽልማት ሆኖ ተቆጥረዋል። ውድድሩን ለማዘጋጀት ሳውዲ አረቢያ ብቸኛ ጥያቄ አቅራቢ ስትሆን ጥያቄዋም ከ200 በላይ በሆኑ የፊፋ አባል ፌዴሬሽኖች የጋለ ድጋፍን አግኝተዋል። በፊፋው ፕሬዚደንት ጂያኒ ኢንፋንቲኖ ሰብሳቢነት የተከናወነው ዝግጅት ዙሪክ ላይ በርቀት የተከናወነ ነበረ። በዓለም ዙሪያ ላሉ የእግር ኳስ አድናቂዎች ደስታን ለማምጣት ያለንን ጥንካሬና አቅም በመጠቀም ልዩና ታይቶ የማይታወቅ የፊፋ ዓለም ዋንጫን ለማዘጋጀት በጉጉት እንጠብቃለን ብለዋል ልዑል መሐመድ በሰጡት መግለጫ። ፊፋና የሳውዲ ባለሥልጣናት ሀገሪቱ የ2034ቱን ውድድር ማዘጋጀቷ የሴቶችን ነጻነትና መብቶችን ጨምሮ አዎንታዊ ማኅበራዊ ለውጦችን ሊያፋጥን ይችላል ብለዋል። ዓለም አቀፍ የመብት ተሟጋቾች ቡድኖች ፊፋ የሕዝብን ማረጋገጫ ሳያገኝ ሳውዲ አረቢያን አዘጋጅ አድርጎ ማጽደቁን ግድ የለሽ ውሳኔ ሲሉ የጠሩ ሲሆን የእግር ኳስ ደጋፊዎች በአውሮፓ የተሰኘው ቡድን ውሳኔው የተሰጠበትን ዕለት እግር ኳስ አቅሉን የሳተበት ቀን ነው ብለውታል። ዘገባው የአሶሺየትድ ፕሬስ ነው። አድማጮቻችን፣ ለምሽቱ የያዝናቸው አጫጭር ስፖርታዊ ዘገባዎች እነዚህ ነበሩ። ከቀሪ የአሜሪካ ድምፅ ስርጭት ጋር አብራችሁ ቆዩ።
ሀብታሙ ስዩምን ለስፖርት ዘገባዎች እጅግ አድርገን እናመሰግናለን። የተከበራቸው አድማጮችና ተመልካቾች፣ ለዕለቱ ያሰናዳናቸውን ዝግጅቶች በዚሁ እናጠናቅቃለን። ከአቀናባሪ ብርሃን ኃይሉ፣ ዋና አዘጋጅ ጽዮን ግርማ እንዲሁም ሰናዶቹን ካሰናዱ መላው የአሜሪካ ድምጽ ባልደረቦች ጋር ሳስተናግዳችሁ ያመሸሁት ስመኝሽ የቆየ ነበርኩ። በፕሮግራማችን ላይ አስተያየቶች ካሏችሁ በፌስቡክ አት ቪኦኤ አምሃሪክ ወይም ደግሞ በኤክስ ቀድሞ ትዊተር ተብሎ በሚጠራ በነበረው ሃሽታግ ቪኦኤ አምሃሪክ በማለት ልታደርሱን ትችላላችሁ። ሌሎች ዝግጅቶችንና ቅንብሮችን ይዘን ዳግም በነገው ምሽት 3 ሰዓት ላይ እንጠብቃችኋለን። ለዛሬ ሰላም ደሩ። Thank you.